ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። እግዚአብሔር ዛሬም ደግሞ እነሆ ከመጽሐፈ ኢያሱ የመጨረሻውን ክፍል አንድ ላይ እንድንመለከት ይህንን እድል ቸሮናል። በእውነት ከዚህ ከመጽሐፈ ኢያሱ ብዙ ታላላቅ ቁም ነገሮችን በጌታ መንፈስ ቅዱስ መሪነትና አስተማሪነት ገብይተናል፣ ተምረናል። ይህ ሁሉ ደግሞ ለመንፈሳዊ ጉዞአችን እጅግ ታላቅ ስንቅ ሆኖ ያገለግለናል። እንግዲህ የዛሬውን ትምህርታችንን ከመጀመራችን አስቀድመን በዚህ ዝማሬ አብረን አንድ ላይ እንቆያለን።
ተስናኑ ከአዘን ማርታና እንደ ማርያም ወንድማችሁማ ተቀብሮ አይቀርም። ልባችሁ ከአዘን እንባችሁ ይከታ መቃብሩን ሊከፍት መጥቷልና ጌታ። ልባችሁ ካዘን እንባችሁ ይከታ መቃብሩን ሊከፍት መጥቷልና ጌታ። እምነት 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 ካለሽ ታምርን ታያለሽ። እምነት 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 ካለ ጌታን ታየዋለሽ። የምስራች ማርያም ኢየሱስ በደጅ ነው። የአላዛር ጨለማ በርቶ ሊደምቅ ነው። የተጫነው ድንጋይ ይፈነጋገላል። የሞተው ወንድምሽ በሕይወት ይቆማል። የተጫነው ድንጋይ ይፈነጋገላል። የሞተው ወንድምሽ በሕይወት ይቆማል። እምነት 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 ካለሽ ታምርን ታያለሽ። እምነት 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 ካለ ኢየሱስን ታያለሽ። ማርያም ሆይ አዘንሽ እንዲወርቅ የናዝሬቱ ኢየሱስ ሁሉን ስለሚያርቅ አሳቡና ልቡ ከባሮቹ ጋር ነው። እንባሽን ሊያደርቀው መጥቷል በደጅ ነው። ሳቡና ልቦ ከባሮቹ ጋር ነው። እንባሽን ሊያደርቀው መጥቷል በደጅ ነው። እምነት 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 ካለሽ ኢየሱስን ታያለሽ። እምነት 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 ካለ ታምርን ታያለሽ። ተነሺ ማርያም ሆይ ጌታን ተከተይ። ይሸጣል አይሆንም ማለትሽን ተይ። ውብሉ አላዛር ከሞት ሊነሳል። ኢየሱስ በቃሉ ሕይወት ሊሰጠው ነው። ውብሉ አላዛር ከሞት ሊነሳል። ኢየሱስ በቃሉ ሕይወት ሊሰጠው ነው። እምነት 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 ካለሽ ታምረን ታያለሽ እምነት 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 ካለሽ ጌታን ታየዋለሽ እምነት 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 ካለሽ ጌታን እናያለን እምነት 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 ካለሽ ኢየሱስን እናያለን እምነት 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 ካለሽ ታምረን እናያለን እምነት 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 ካለሽ
አንድ አማኝ በልቡ ውስጥ እግዚአብሔር የሚታመን እምነት ካለው እግዚአብሔር ድንቅን በሕይወቱ ውስጥ ያደርጋል። እግዚአብሔር ስለዚህ ዝማሬ እጅግ የተመሰገነ ይሁን። ወዳጆቼ ዛሬ ጌታ ኢየሱስ ክርስቶስ የሰናፍን ጭንቅንጣታ እምነት ቢኖራችሁ ይለናል፣ ይህንን ተራራ ተነቅለ ወደ ባህር ግባ ብትሉት ምን ይሆናል ይላል? ይነቀላል ይላል። እግዚአብሔር የተመሰገነ ይሁን ይህንን ያክል ታላቅ ስልጣንን ሰጥቶናል። ችግሩ ግን የኔና የናንተ ነው። በእውነት እግዚአብሔርን የሚታመን በስልጣኑም የሚመካ እግዚአብሔር እኮ ባለመንግስት ነው። ማንም ሰው አይገዳደረው፣ ወንበሩንም ለመቀማት ማንም ሰው በድምጽ ብልጫ እርሱ ጋር መቅረብ አይችልም። ምረጡኝም አይልም ጌታ ኢየሱስ ክርስቶስ። ስራውና ታላቅነቱ እሱን በእግዚአብሔር ባባቱ ፊት አስቀምጦታል፣ አስመርጦት። እግዚአብሔር የተመሰገነ ይሁን። እኔ ይህንን ለመግለጥ ወዳጆቼ ቃላቶቼ ያጥሩኛል። እግዚአብሔር አባቴና አምላኬ የተመሰገነ ይሁን። እንጸልይ። እግዚአብሔር ሆይ እጅግና መሰግነሃለን። ይህንን የመሰለ ድንቅ መሳሪያ እምነትን በልባችን ውስጥ ጌታዮ ስላደረግ ስላስታጠቀንም ደግሞ እጅግና መሰግነሃለን። ጦር ትምህርት ቤት ገብተን አልተማርንም። ጠላታችን እንዲያብሎስን ለመጣር የሚገዳደረንን ለማሸነፍ በኑሯችን ሁሉ ላይ እግዚአብሔር ሆይ አንተን ጠርተን ደግሞ ከችግራችን እንድንወጣ አቤቱ አምላኬ ወይ ውጣ ውረድ አላስፈለገንም። አቤቱ እግዚአብሔር ሆይ ጂምናስቲክ መስራትም አላስፈለገንም። አቤቱ እግዚአብሔር ሆይ ጧት ጧት ተነስተንም ዱብ ዱብ ማለት አላስፈለገንም። እግዚአብሔር አባቴና አምላኬ ሆይ አንተን ብቻ መታመኑ አንተን ብቻ ተስፋ ማድረጉ ለኛ በቂ ነው። አንተ ኃያል እንደሆንክ አንተ አምላካችን እንደሆንክ አንተ ጠላታችንን የምትረታ እነሆ ሞትን ምድል ያደረገ ልጅህን ጌታ ኢየሱስ ክርስቶስን እንደሰጠን ብንታመን እግዚአብሔር ሆይ ለኛ ረፍት ይሆንልናል። ይህ ነው የኛ ታላቁ ተስፋ። አቤቱ ጌታችን ሆይ እግሮቻችንንና ጣቶቻችንን እግዚአብሔር ሆይ በጠላቶቻችን ላይ ሰልጥነህ ደግሞ ቀርጸህም ስላበጃጀህና ስላሰለፍከን ስላቆምከን እጅግና መሰግነሃለን። ዛሬም ቢሆን ላንተ በጎ ወታደሮች ሆነን ጌታዬ ሆይ እንድንገኝ እለት እለት ደግሞ እምነታችንን እየቀረስክና እያበጃጀህ እንድታሳድግ እግዚአብሔር ሆይ እንለምንሃለን። አቤቱ አምላካችን ሆይ እምነት ከሥራ ተለይቶ ሞት ነው ይላል ባሪያ ጳውሎስ ሲናገር። የሞት እምነትን ይዘን እንዳንራመድ በሕይወታችን እግዚአብሔር ሆይ ሕይወታችንን አንተ በመንፈስ ቅዱስ እንድታነቃቃ እንለምንሃለን። በዚህ ሰዓት ደግሞ እኔ ባሪያ እለምንሃለሁ አንተን የሚያዳምጡትን በገርነት በየዋህነት ልብ ወደ አንተ የቀረቡትን ሁሉ እግዚአብሔር ሆይ እንድትባርካቸውና እንድትገናኛቸው እለምንሃለሁ። ኢያሱ ለሕዝቡ ሲናገር ይህንን አትንኩ፣ ይህንን አታድርጉ፣ አምላካችሁ እግዚአብሔርንም አታሳዝኑ እያለ አባታዊ ምክሩን እንደ ሰጠ ዛሬም ደግሞ ቃል እግዚአብሔር ይናገረናል። በምን በኩል ማለፍ እንዳለብን፣ የት ስፍራ መቆም እንዳለብን ቃል እግዚአብሔር አጥብቆ ይመክረናል። ጌታ ሆይ ገባዖናውያን ከዚያው ከገሮቤቶቻቸው ተነስተው ሕዝበ እስራኤልንና ኢያሱን ሊያስቱ እንደ ሞከሩ ሁሉ ዛሬም ከጎረቤቶቻችን አብረን ከምንሠራቸው ወገኖቻችን እግዚአብሔር አምላካችን ሆይ ከእያንዳንዱ ሰው እነሆ መልካምን መስሎ ሊያስተን የሚቀርበውን ደግሞ ጠንቅቀን ማወቅ እንድንችል በዚያም ተታለን ጌታ እግዚአብሔር አምላካችን ሆይ እምነታችንን ጌታ ሆይ እንዳናቆሽሽ ዕለት ዕለት እንድታነቃን እንለምንሃለን። ጌታ ሆይ በቀረው ዘመናችን ሁሉ አንተን አስከብረን ማለፍ እንድንችልም እርዳን። ጊዜያችንንና ሰዓቱን ሁሉ ባርክልን። ማከበርከውና ባጸደቅከው በልጅህ በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን። ጮች ባለፈው ክፍለ ጊዜ ጥናታችን ስለ አብርሃም አጥራርና እግዚአብሔር ደግሞ ህዝቡን ሊያበጅ ከፈለገ እንዲሁም ሊሰራ ከፈለገ በሰዓት ወላፈን ውስጥ ያሳልፋል የሚለውን አብይ ጉዳይ አድርገን መነጋገራችን ይታወሳል። ወዳጆች ዛሬም ቢሆን እግዚአብሔርን እናንተን ለፈለገው ዓላማ ሸላልሞና ቅርጾ ሊያወጣን ከፈለገ በብዙ ጥንቅጥ ውስጥ ያሳልፈናል። ይህንን ማመናለሁ። እግዚአብሔር እስከ መቼ ረሳኝ? እግዚአብሔር እስከ መቼ አይሰማኝም? እግዚአብሔርን ጻይኑ ግን ከኔን እስከ መቼ ድረስ ይመልሳል ብለን ማጉረምረም እንችል ይሆናል። እግዚአብሔር አምላካችን እኛን ጌታ ሊታደገን ከፈለገ ግን ጉልበታችን ማለትም የእምነታችን ጉልበቶች እስኪጸኑ ድረስ እግዚአብሔር በፊት ለፊታችን እየሄደ በፈተና ሁሉ ውስጥ ያሳልፈናል። ጠንክረን እንወጣለን። ይህ ደግሞ እውነት ነው። ዛሬ እንግዲህ የምንመለከተው ቀሪውንና የመጨረሻውን የመጽሐፈ ኢያሱን ትምህርት ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ ኢያሱ ምዕራፍ 24 ቁጥር 13ን ተመልከቱ። ኢያሱ ምዕራፍ 24 ቁጥር 13 ያልደከማችሁበትንም ምድር ያልሰራችኋቸውንም ከተሞች ሰጠዋችሁ ተቀመጣችሁባቸው ካልተከላችሁም ከወይንና ከወይራ በላችሁ ይላል። ይህንን ቃል እንደገና ላንብብላችሁ። ያልደከማችሁበትንም ምድር ያልሰራችኋቸውንም ከተሞች ሰጠዋችሁ ተቀመጣችሁባቸው ካልተከላችኋቸው ከወይንና ከወይራ በላችሁ ይላል ይናገራል። ባሁኑ ጊዜ ወገኖቼ ህዝቡ በመድራቸው ውስጥ ተደላድለው አርፏል። ይሁን እንጂ እዚያ የነበረውን ጣዖት አምልኮ ባለመጥፋታቸው እነርሱም በጣዖታት ተከበዋል። ይህንን ልብ በሉ፣ አደገኛ ሁኔታ ውስጥ ናቸው። ይህንንም የተገነዘበው ኢያሱ ወደ እግዚአብሔር እንዲመለሱ ሙሉ በሙሉ ሕይወታቸውን ለርሱ እንዲሰጡ ያሳስባቸዋል። እስቲ አብረን ይህንን ቃል እናንብብ። ከቁጥር 14 እስከ 15 ያለውን ደግሞ ተመልከቱ። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላቸዋል። ልብ በሉ፣ ስለ ኢያሱ ብዙ ባወቅኩ ቁጥር ወገኖቼ ይበልጥ እንድወደው ያደርገኛል። ለብዙ ዓመት ከሙሴ ስር ስለ ኖረ ሙሴን የመምሰል ዝንባሌ ሊታይበት ይችላል። ኢያሱ አቋሙን የለየ ታላቅ ሰው ነበር። እናንተስ ወገኖቼ ማንን መስላችሁ አርጋችኋል? የቤተ ክርስቲያናችሁን መጋቢ ነው? የቤተ ክርስቲያናችሁን ወንጌላዊ ነው? የቤተ ክርስቲያናችሁን ካህን ወይም ቄስ ነው? ወይንስ ማንን እየመሰላችሁ ያደጋችሁ ነው በሕይወታችሁ? ኢያሱን በመምረጡም ምንም አልተሳሳተም። ኢያሱ እንደ ማንኛችንም ተራ ሰው ነው። ወገኖቼ ሕይወታቸውን ለርሱ ከሰጡ እግዚአብሔር በተራ ሰዎችም መጠቀም እንደሚችል ግልጽ ነው። ኢያሱ አባቶቻችሁ ያመለኳቸውን አማልክት ማምለክ ትፈልጋላችሁ ወይስ የአሞራውያንን አማልክት ማምለክ ትፈልጋላችሁ? አንዱን ምረጡ እያላቸው ነው። እኔና ቤተሰቤ ግን የሚሻለንን መርጠናል፣ እግዚአብሔርን ማምለክ ይሻለናል ነው የሚላቸው። ወገኖቼ ይህ ምርጫ እግዚአብሔር ከነርሱ ጋር የገባውን ቃል ኪዳን እንዲያስቡ ሊያደርጋቸው ይችላል። ለዚህ ለኢያሱ ንግግር የሕዝቡ ምላሽ ምን እንደነበር ከዚህ ዝማሬ በኋላ ቀጥለን እንመለከታለን። አንተ እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። እግዚአብሔር ወገኖቼ ያላሳለፈን መከራ የለም። እርሱ ታዳጊያችን ነው። እግዚአብሔር እነዚህን ዝማሬዎች ባገልግሎታቸው አብዝቶ ይባርካቸው። እስቲ እንግዲህ ቅድም ቃል እንደገባ ነው ከኢያሱ ምዕራፍ 4 ከቁጥር 16 እስከ 17 ኢያሱ ስለተናገረው ህዝቡ ደግሞ የሰጡትን ምላሽ ቀጥለን እንመለከታለን። ቁጥር 16 እና 17ን ተመልከቱ። ህዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎች አማልክትን ማምለክ ከኛ ይራቅ። እኛንና አባቶቻችን ከባርነት ቤት ከግብጽ ምድር ያወጣን በዓይናችንም ፊት እነዚያን ታላላቅ ተአምራት ያደረገ በሄድንበትም መንገድ ሁሉ ባለፍንባቸውም አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና አሉ። እዚህ ላይ ልብ በሉ ወገኖች፣ አስደናቂ ነገሮችን ስላደረገላቸው ብቻ እስራኤል ከእግዚአብሔር ጋር ይጣበቃሉ እርሱንም ብቻ ያገለግላሉ ብላችሁ ታስቡ ይሆናል። ዛሬ እኔና እናንተ ወደ እነዚህ ሰዎች ጣታችንን በመጠቆምም ስለ ውድቀታቸው እንናገራለን ወይም ደግሞ እንፈርድባቸው ይሆናል። ስለ ራሳችንስ ምን እናስባለን? ከያውና ከእውነተኛ አምላክ ጋር ምን ያህል ተጣብቀናል? እግዚአብሔርን ትታችሁ እንግዶች አማልክትን ብታመልኩ መልካም ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርግባችኋል ያጠፋችሁማ አላላችሁ። እግዚአብሔርኛንም ቢሆን ባርኮናል ወዳጆቼ። እንዲህም ስለሆነ እንደ ልባችን መኖር ያለብን ይመስለናል። አንዳንድ ጊዜ ከእግዚአብሔር እጅ ውስጥ ወጥተን እንደፈለግን መባዘንና እንደፈለግን መቦረቅ እንፈልጋለን። እዚህ ላይ ግን ማወቅ ያለብን እግዚአብሔር የምህረትና የፍቅር አምላክ መሆኑን ያህል የፍርድ አምላክም መሆኑን ነው። እኛ እግዚአብሔር ምን ያደርገናል እያልን አንዳንድ ጊዜ የቤቱ ባለማሎች ይመስል ወዲያና ወዲህ ይሄድን ከርሱ ጥበቃና እይታ ውጪ ኃጢአት ስናደርግና ስንበድል እግዚአብሔር የማይቀጣን መስሎ ይታየናል። አስቀድሜ እንደተናገርኩ እግዚአብሔር የምህረትና የፍቅር አምላክ መሆኑን ያህል የፍርድ አምላክ መሆኑን መርሳት የለብንም። እግዚአብሔር ወዳጆቼ ኃጢአትን ይቀጣል። ስንበድል ግን በፊቱ ብንወድቅ ምህረትን እናገኛለን። እግዚአብሔር ደግሞ ለዚህ ታማኝ ነው። እግዚአብሔር ይመስገን። ሕዝቡም ኢያሱን ቁጥር 1ን ተመልከቱ። ሕዝቡም ኢያሱን እንዲህ አይሁን፣ ነገር ግን እግዚአብሔርን እናመልካለን አሉት። ይያባባል እስራኤላውያን የነበራቸውን እግዚአብሔርን የማምለክ ፈቃድ የገለጹበት ጊዜ ነው። እስቲ ከቁጥር 25 እስከ 26 ያለውን ደግሞ እንመልከት። በዚያን ቀን ኢያሱ ከሕዝቡ ጋር ቃል ኪዳን አደረገ፣ በሴኬምም ሥርዓትና ፍርድ አደረገላቸው። ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች አቆመው ይላል። በሌላ አነጋገር አምስቱ የሙሴ መጻሕፍት በነበሩበት ጥቅልል ውስጥ አብሮ ተቀመጠ ማለት ነው። ቀጥሎ የምንመለከተው ደግሞ ስለ ኢያሱ ሞት የሚናገረውን ክፍል ነው። ቁጥር 9 እና 30ን ልብ በሉ። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማው በፍሬም አገር በጋስ ተራራ በሰሜን ባለችው በርስቱ ዳርቻ በቴምናሴራ ቀበሩት ይላል። ከዚህ ክፍል መረዳት እንደምንችለው ለርስትነት በመረጠው ጠፍ መሬት ኢያሱ መቀበሩን ነው። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤላውያን ያደረገውን የእግዚአብሔር ሥራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ። የእስራኤልም ልጆች ከግብፅ ያወጡትን የዮሴፍን አጥንት ያዕቆብ ከሴኬም አባት ከኤሞር ልጆች በመቶ በግ የገዛው እርሻ በሴኬም ቀበሩት። እርሻውም ለዮሴፍ ልጆች ርስት ሆነ ይላል። ከቁጥር 31 እስከ 32 ያለውን ስፍራ ተመልከቱ። ወዳጆቼ ኢያሱ በሞተበት ጊዜ ከፍተኛ ከበሬታን ያገኘ እንደነበር መገመት ይቻላል። ምክንያቱም በዘመኑ ሁሉ እስራኤል እግዚአብሔርን ሲያመልኩ ኖረዋልና። ዮሴፍ የኤፍሬምና የምናሴ አባት ነው። ተዋላችሁ ዮሴፍ የኤፍሬምና የምናሴ አባት ነው። እነዚህ ልጆች ከግብጽ ሲወጡ ያባታቸውን አጥንት ይዘው ነበር የወጡት። ለ40 ዓመት በምድረ በዳ በነበሩበት ጊዜ ያባታቸውን አጽም ይዘው ነበር የተንከራተቱት። ይህንን አስተውሉ። አጥንቱን በተስፋይቱ ምድር እንደሚያሳርፉ ለአባታቸው ቃል ገብተውለት ነበር። ግን ለምን? ምክንያቱም በዚያች ምድር ቢቀበር ከሞት እንደሚነሳ ስለሚያምን ነበር። ያሮንም ልጅ አልዓዛር ሞተ። በተራራማውም በፍሬም አገር ለልጁ ለፍነሐስ በተሰጣቸው በጊብዓ መሬት ቀበሩት የሚለውን ቃል በቁጥር 33 ላይ እናገኛለን። ወዳጆቼ እዚህ ላይ ልብን በል። በመጀመሪያ ሊቀ ካህን አሮን ሞቷል። አሁን ደግሞ ካህኑ አልዓዛር ሞቷል። መጽሐፈ ኢያሱ ስለ ብዙ ሰዎች ሞት ይናገራል። መጽሐፉ የሚጀምረው በሙሴ ሞት ሲሆን የሚደመደመው ወይም ደግሞ የሚፈጸመው በኢያሱና አልዓዛር ሞት ነው። እዚህ ላይ ግን አንድ በጣም የሚገርመኝ ነገር አለ። የተቀበረው ለልጁ ለፍነሐስ በተሰጠው ርስት እንደነበር ተገልጿል። እንደሚታወቀው ካህናት ርስት አልተሰጣቸው። ታዲያ ይህን ርስት ከየት አመጣው? ይህ ካህናት ከያውና እውነተኛ አምላክ ያፈነገጡ፣ ልብ በሉ፣ ካህናት ከያውና እውነተኛ አምላክ ያፈነገጡ መሄዳቸውን የሚጠቁም ፍንጭ ሲሆን፣ ወደፊትም ሰፋ ባለ ሁኔታ በመጽሐፈ መሳፍንት የምንመለከተው ወይም ደግሞ የምናጠናው ይሆናል። እግዚአብሔር ይህንን መጽሐፍ አስጀምሮ ስላስጨረሰን የተመሰገነ ይሁን። እግዚአብሔር ስለ ታላቅ ቃሉም ደግሞ የተመሰገነ ይሁን። ወዳጆች፣ እስካሁን ድረስ በነበረን ጥናታችን በ24ቱ ምዕራፍ እግዚአብሔር ለእያንዳንዳችን የሚረባንን ነገር እንደ ሰጠን እምነታችን ነው። በሚቀጥለው ክፍለ ጊዜ አብረን የምናጠናው ክፍል መጽሐፈ መሳፍንት ይሆናል። እስከዚያው ጊዜ ድረስ እንግዲህ በጸሎታችሁ አስቡን፣ ደብዳቤዎቻችሁም አይለዩን። ሰላም
እቋንቋሁሉ ባንድን አይቻደር የብር ልዩነት እብሮ ተራት ይወር ተዋና ባሪያው ነይ ትጎር ሁሉ ባንድን አይሆነው ለኢየሱስ ክብር ምስጋና አንስቡ
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።